Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 15 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሽታችኋል። አስተናጋጆቻችሁ ሰለሞን ክፍሌና
ቆንጂት ታዬ ነን።
በኢትዮጵያ ከተከሰተው ድርቅ በተለይ በሁለቱ ክልሎች በኦሮሚያና በሶማሊያ የደረሰው ወደ አስከፊ ረሃብ ሊሻገር እንደሚችል የረድኤት ድርጅቶች እያስጠነቀቁ ነው።
ልጄ ነበረ። አሁን ነጋዴዎችም ባለፈው መንግስት ምንትነ ቦታው እንትን አመቻቻሉ ብሎ ለነጋዴዎች እና ለዚህ የተለያየ ኮታም ሰጥተዋል አሉ። ግን እስከዚህ የተጨመረ ዋጋ የለምማ። ያ ከሱፍ ከብቶች ናቸው የሚገዙ። ድሮ አንድ ላም ድሮ ወደ ነው 10,000 ይህ ወፍራም ከሆኑ ትንሽ ዋጋው ስለሚጨምር አሁን 400 ብር ሁሉ የሚሸጣለ።
በቦረና ዞን ዱብሉቅ ወረዳ አርብቶ አደር የሆኑት አቶ ጉዮ ሀለኬን ድምፅ ነው የሰማ ነው የችግሩን ግዝፈት ሲያስረዱ ነው። ዝርዝሩ በአብይ ርዕስ ይቀርባል።
የምስራቅ አፍሪካ የምግብ ዋጋ፣ የአፍሪካ የሰብአዊ መብቶች ይዞታና የዩናይትድ ስቴትስ ኢሚግሬሽን ላይ ያተኮሩ ዘገባዎች አሉን።
በሁለተኛው አጋማሽ ዲሞክራሲ በተግባር አሜሪካና ሕዝቧ እንዲሁም ሴቶችና ቤተሰብ ይቀርባሉ። አሁን የምሽቱን የዓለም ዜናዎች እናቀርባለን።
በዚህ ዓመት በከፍተኛ ድርቅ የተጠቃችውና ለሁለት አስርት ዓመታት በዘለቀ ጦርነት ላይ የቆየችው ሶማሊያ አዲስ የፖለቲካ ምዕራፍ ጀምራለች። ፋርማጆ በሚል የቅጽል ስም የሚታወቁት አዲሱ የሀገሪቱ ፕሬዚደንት ሞሐመድ አብዱላሂ በዛሬው ዕለት ቃለ መሐላ ፈጽመው በትረ ስልጣኑን ተረክበዋል። የቪኦኤ ሶማሊኛው ዝግጅት ክፍል ያጠናቀረውን ዘገባ ሄኖክ ሰማግዜር ያቀርባል።
ፕሬዚዳንት አብዱላሂ ፈርማጆ በሶማሊያ ሰላም ለማስፈን የተያዙ ጥረቶችን ለማሳካት ዜጎቻቸው እንዲያግዟቸው በመጠየቅ ነው ሀገሪቱን መምራት የጀመሩት። በሚቀጥሉት አራት ዓመታት ሀገሪቱን ለማረጋጋት ሰላም ለማስፈንና በአሁኑ ወቅት በርካታ ዜጎችን ለተረጅነት ያጋለጠው ድርቅ ያስከተለውን ረሃብ ለመቋቋም ህዝቡ፣ መንግስቱና አጋሮቹ አብረው እንዲሰሩ ጠይቀዋል።
ወሐን ሲቶሶ ወቆክሰናያ ሸዓብከ ሶማሊየድ እኔ ይገለ ሸቀያን
የሶማሊያን አብይ ፈተናዎች አብረን እንድንወጣ እባካችሁ እርዱኝ። ደህንነታችንን ማስጠበቅ፣ ድርቅን መዋጋትና የህግ በላይነትን ማስከበር አለብን። የፍትህ ስርዓቱን በማሻሻል በስራ ላይ መዋልና እርስ በርስ ይቅር የምንባባልበት የጋራ መግባባትን ያሰፈኑ አራት የስልጣን ዓመታት ከእናንተ ጋር በመተባበር ለማሳካት እንሰራለን።
በዛሬው ዕለት በሞቃዲሾ አየር ማረፊያ የተካሄደው የቃለ መሐላ ስነ ስርዓት ላይ ሶስት የአካባቢው መሪዎችና የ120 ሀገሮች ወኪሎች ተገኝተዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የኬንያው ኡሁሩ ኬንያታና የጅቡቲው እስማኤል ኦመር ጊሌ ለሶማሊያ ሰላም መረጋጋትና የምጣኔ ሀብት ብልጽግና አጋር እንደሚሆኑ ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባሰሙት ንግግር ኢትዮጵያ ከአዲሱ የሶማሊያ ፕሬዚዳንትና አስተዳደር ጋር አብራ ለመስራት ያላትን ፍላጎት ገልጠዋል።
Our support to Somalia is based on the promotion of mutual respect, mutual interests, and it is our wish to see a stable and peaceful
ለሶማሊያ የምናደርገው ድጋፍ መሰረቱ በጋራ መከባበርና በጋራ ጥቅም ላይ የተመሰረተ ነው። ለአካባቢው ሰላምና መረጋጋት አስተዋጽኦ የምታበረክት ሶማሊያን በምጣኔ ሀብትም የበለጸገች ጎረቤት መመልከት ተስፋችን ነው። ለአካባቢውም በጎ ሚና የምትጫወት አገር ለማየት እንሻለን።
በሶማሊያ ጠንካራ ማዕከላዊ አስተዳደር ለመፍጠር ሰራዊቱንና የጸጥታ ኃይሎችን በማደራጀት የህግ የበላይነትን በማስፈንና የምጣኔ ሀብት መነቃቃት በመፍጠር ተግተው እንደሚሰሩ አዲሱ የሶማሊያ ፕሬዚዳንት ፈርማጆ ተናግረዋል።
የቀድሞ የኢትዮጵያ የገቢዎችና ጉምሩክ ባለስልጣን ስራ አስኪያጅ አቶ መላኩ ፋንታን ጨምሮ ሌሎች ከፍተኛ ኃላፊዎችና ታዋቂ ነጋዴዎች አቃቤ ሕግ የመሰረተባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት በይኗል። ፍርድ ቤቱ አንዲት ተከሳሽን ከወንጀሉ ነጻ ሲል አሰናብቷል። መለስካቸው አምሃ ዝርዝሩ ልኳል።
የፌዴራል አቃቤ ሕግ ከሶስት ዓመታት በፊት በከባድ የሙስና ወንጀል ክስ በመሰረተባቸው አቶ መላኩ ፈንታ፣ አቶ ገብረ ዋህድ ወልደ ጊዮርጊስ፣ አቶ አሞኝ ታገለ፣ አቶ ተመስገን ጉላል፣ አቶ ሸቱ ግረፍ፣ አቶ ያለው ቡላ በተባሉ የባለሥልጣኑ ከፍተኛ ኃላፊዎችና በታዋቂ ነጋዴዎች አቶ ነጋ ገብረ እግዚአብሔር፣ አቶ ከተማ ከበደ፣ አቶ ጌቱ ገለቴ እንዲሁም አቶ ገብረ ስላሴ ገብረ የቀረበባቸውን ክስ እንዲከላከሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት በየነባቸው። ፍርድ ቤቱ የካቲት 13 ቀን በሰጠው በዚህ ብይን በኦሮሚያ ክልል ምስራቅ ሸዋ ዞን የአዳሚ ቱሉ ነዋሪ የሆኑት የ59 ዓመቷ ወይዘሮ ሽቱ ነጋሽ በተከሰሱበት የሙስና ወንጀል መከላከል ሳያስፈልጋቸው በነጻ እንዲሰናበቱ አዟል። አቃቤ ሕግ በወይዘሮ ሽቱ ነጋሽ ላይ ከሙስና ጋር የተያያዙ በዝርዝር የወንጀል ድርጊቶች ክስ ይመስረትባቸው እንጂ እንደ ክሱ የሚያስረዱለት ምስክሮችም ሆኑ የሰነድ ማስረጃ አቅርቦ ድርጊቱን ሊያረጋግጥ አልቻለም ሲል ፍርድ ቤቱ ተከሳሽን በነጻ አሰናብቷቸዋል። ይሁንና ወይዘሮ ሽቱ በተጠረጠሩበት ወንጀል ከሶስት ዓመት በላይ በማረሚያ ቤት ለመቆየት ተገደዋል። ፍርድ ቤቱ ይህንን ብይን ለመስጠት ለአያሌ ወራት ሲያራዝመው መቆየቱን በተመለከተና በብይኑ ላይም ያላቸውን አስተያየት እንዲሰጡኝ ከተከሳሽ ጠበቆች አንዱን አቶ አበበ አሳመረን ጠይቄያቸው ነበረ። አቶ አበበ ብይኑ ገና በእጃቸው እንዳልገባ አስረድተው በአሁኑ ጊዜ አስተያየት ለመስጠት እንደሚቆጠቡ ገልጸውልኛል። የፌዴራል አቃቢ ሕግ በእነ አቶ መላኩ ላይ የሙስና ወንጀል ክስ የመሠረተው በጥቅምት ወር 2006 ዓ.ም እንደሆነ ይታወሳል። እንዲከላከሉ ከተበየነባቸው መካከል ባለሀብቱ አቶ ጌቱ ገለቴ ጉዳያቸው የሚታየው በሌሉበት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አንድ አንጋፋ የሰብአዊ መብት ተሟጋች ድርጅት በዓለም ደረጃ የሚሰማው መርዛማና ከፋፋይ ልፈፋ እንዲሁም ሰዎች ለሚፈጸሙ የጭካኔ ተግባሮች የሚያሳዩት ቸልተኝነት ሊያስከትሉ ስለሚችሉት አደጋ ያስጠነቅቃል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ስለ አፍሪቃ ባወጣው ዘገባ ደግሞ አፍሪቃ ውስጥ በሚካሄዱ ግጭቶች፣ በፍጹማዊ አገዛዝ መበራከትና በፖለቲካዊ ውጥረት ምክንያት የሰብአዊ መብት ይዞታ አደጋ ላይ መውደቁን አስገንዝቧል። በዚህም ላይ ወደ ኋላ ዘገባ ይኖረናል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ደቡብ አፍሪቃ ከዓለም አቀፉ የወንጀል ፍርድ ቤት አባልነቷ እንድትወጣ መንግስቱ ያለውን እቅድ አንድ የሀገሪቱ ፍርድ ቤት ዛሬ ውድቅ አደረገው። ፍርድ ቤቱ ለውሳኔው የሰጠው ምክንያት መንግስት እቅዱን ከማቅረቡ በፊት ፓርላማውን አለማማከሩ ህገ መንግስታዊ ተግባር አይደለም የሚል ነው። የደቡብ አፍሪቃ መንግስት ይህንኑ ከአይሲሲ ለመውጣት አቅጃለሁ የሚለውን ማሳሰቢያም እንዲሰርዝ ፍርድ ቤቱ ጠይቋል። ደቡብ አፍሪቃ ከዓለም አቀፉ የወንጀል ፍርድ ቤት አባልነቷ ለመውጣት እቅድ እንዳላት ለመጀመሪያ ጊዜ ያስታወቀችው በጦር ወንጀል ክስ በፍርድ ቤቱ የሚታደኑት የሱዳኑ ፕሬዝደንት ኦመር አልበሽር እንደ ኤሮፓውያን አቆጣጠር በ2015 ዓ ም ፕሪቶሪያን በጎበኙበት ወቅት እንደነበረ ይታወሳል። የአይሲሲ ፈራሚ ሀገሮች በስምምነታቸው መሰረት ፍርድ ቤቱን ተወክለው ለተፈላጊ ወንጀለኞች የእስር ማዘዣ የመስጠት ህጋዊ ግዴታ አለባቸው።
በመጨረሻም የማሌዥያ ፖሊስ ከኪም ጆንግ ናም ግድያ ጋር በተያያዘ ከሶስት ተጠርጣሪዎች አንደኛው የሰሜን ኮሪያ ዲፕሎማት መሆኑን ደርሶበታል። ዛሬ ለጥያቄ እንደሚፈለጉም አስታውቋል። ባለፈው ሳምንት ተገድሎ የተገኘው ኪም ጆንግ ናም በአንድ ወገን የወቅቱ የሰሜን ኮሪያ መሪ የኪም ጆንግ ኡን ታላቅ ወንድም ነው። የማሌዥያ ፖሊስ አዛዥ ሃሊድ አቡበከር ዛሬ በሰጡት ጋዜጣዊ መግለጫ በግድያው አዲስ ከሚጠረጠሩ መካከል ኳላላምፑር በሚገኘው የሰሜን ኮሪያ ኤምባሲ ሁለተኛው ጸሐፊ ሂዮን ኳንግ ሶንግ ይገኙበታል ብለዋል። ለሰዓቱ ያለን ዜና ይኸው ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ የካቲት 15 2009 ዓ.ም ምሽት ፕሮግራም ነው።
ሊቪንግ ኮንስቲቱሽን ይሉታል። የሚተነፍስ ያልሆነ ህገ መንግስት የሀገር የሚመካበትን በዛ ነው እና የህጉን መሰረት ዋገሩን ሲጥሉ ይሄው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ይሄ ህብረተሰብ የሚንቀሳቀሱ ምንድን ነው መርሳት የለብን። ያቺኛው አሜሪካ 1789 ህገ መንግስት ላይ ተወለደችዋል። ይህ ህገ መንግስት ሲቀረጽ ሴቶችን ያቀፍ አልነበረም። አንደኛ ነጭ መሆን አለ፣ ሁለተኛ፣ ሶስተኛ
አሁን ሶስተኛ ያሉትንም እንሰማለን። ዶክተር ብሩክ ኃይሉ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ቀደም ሲል የሰማናቸው በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን ተከታታይ ውይይት ከተናገሩት የወሰድነው ነው። ውይይቱ በሁለተኛው አጋማሽ ይቀርባል።
አሁን የዕለቱ አብይ ርዕስ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ አብይ ርዕስ።
በኢትዮጵያ በአምስት ክልሎች ከተከሰተው ድርቅ በተለይ በሁለቱ ክልሎች በኦሮሚያና በሶማሊያ አስከፊ ረሃብ ሊደርስ እንደሚችል የረድኤት ድርጅቶች እያስጠነቀቁ ነው። በአሁኑ ሰዓት ድርቁ ከብቶች እየጨረሰ ነው ከተባለበት አካባቢዎች አንዱ በሆነው በቦረና አርብቶ አደሮች ከብቶቻቸው እያለቁ መሆኑን ገልጸዋል። የተረፉትን ገበያ ሲያወጧቸው ከ10,000 ብር በላይ ይሸጡ የነበሩት ከብቶች ከ400 ብር ያነሰ እየተገመቱባቸው መሆኑን ይናገራሉ። መንግስት ከለጋሾች አስቸኳይ እርዳታ ጠይቋል። ጽዮን ግርማ ዝርዝሩን ይዛለች።
የኢትዮጵያ መንግስት ከዓለም አቀፍ ለጋሾች ጋር በመሆን ከአንድ ወር በፊት በኢትዮጵያ በድርቅ ምክንያት ለተጎዱት የአስቸኳይ ጊዜ የምግብ እርዳታ የሚሆን የገንዘብ ድጋፍ ሲጠይቅ የተረጂዎች ቁጥር 5.6 ሚሊዮን ህዝብ ነበር። ይህ ቁጥር በጥቂት ሳምንታት ውስጥ በ100,000 ጨምሮ 5.7 ሆኗል። በተባበሩት መንግስታት ድርጅት ጽህፈት ቤት ዩኤን ኦቻ የድረገጽ መረጃ መሰረት የመጀመሪያው የእርዳታ ጥሪ ይፋ ሲደረግ ድርቁ የተከሰተው በኦሮሚያ ክልል 36 በመቶ፣ በሶማሌ ክልል 29 በመቶ፣ በአማራ 11 በመቶ፣ በደቡብ 8 በመቶ፣ በአፋር ደግሞ 7 በመቶ ነበር። የድርቅ አደጋው የግጦሽ መሬትን ወደ ባዶ መሬትነት ለውጦት የነበረ በመሆኑ የከብቶች በየቦታው መሞት የመጀመሪያው የድርቅ አደጋው ያስከተለው ጉዳት ነበር። ከአንድ ወር በፊትም የአሜሪካ ድምጽ ያነጋገራቸው የቦረና ዞን የዱብሉቅ ወረዳ ነዋሪዎች ከብቶቻቸው እያለቁባቸው በመሆኑ ቀሪዎቹን በአስቸኳይ ገበያ አግኝተው ካልሸጧቸው ከፊታቸው የተደቀነው አደጋ እጅግ ከባድ መሆኑን ተናግረው ነበር። ዛሬስ ብለን በወቅቱ ያነጋገርናቸውን አቶ ጉዩ ሀለኬን ጠይቀናቸዋል። ከብቶች አሁንም በመላው ቦረና መሞት መቀጠላቸውን ገልጸው በህይወት የተረፉትም እየከሱ ገበያቸው እየወደቀ እንደሆነ ይናገራሉ።
ልጄ ነበረ። አሁን ነጋዴዎችም ባለፈው መንግስት ምንድን ነው ቦታው እንትን አመቻቻሉ ብሎ ለነጋዴዎች እና ለዚህ የተለያየ ኮታም ሰጥተዋል አሉ። ግን እስከዚህ የተጨመረ ዋጋ የለምማ። ያ ከሱፍ ከብቶች ናቸው የምገዙት። አንድ ላም ድሮ ወደ 10,000 ወፍራም ከሆኑ ትንሽ ዋጋው ስለሚጨምር አሁን 400 ብር ሁሉ የሚሸጥ አለ። ትንሽ ደም ካለው እና በቃ ከ2,000 በላይ የሚበልጥ የለም።
ድርቁ እስካሁን የሰዎችን ህይወት በአካባቢያቸው እንዳልቀጠፈ፣ ጥቂት የምግብ እርዳታ እየተለገሳቸው መሆኑን ገልጸው ነገር ግን ከብቶቻቸውን መመገብ እንዳልቻሉና የመጠጥ ውሃ ከፍተኛ ችግር እንዳለባቸው ተናግረዋል። ለቦረና ህዝብ ከብቱ ህይወቱ ነው፣ አሁን እርሱ እያለቀበት ነውም ብለዋል። የኢትዮጵያ መንግስትም ሆነ የተባበሩት መንግስታት ድርጅት ባወጡት ሪፖርት በኦሮሚያና በሶማሌ ክልል የደረሰው ችግር አስከፊ እንደሆነ ተገልጿል። ሌላው በዚሁ በዱብሉቅ አካባቢ ነዋሪ እንደሆኑ የተናገሩት አቶ ፍቃዱ ጄልዴታ ድርቁ እያጠቃ ያለው በአጠቃላይ የቦረና ዞንን እንደሆነ ይናገራሉ።
እኔ የምኖርበት አካባቢ በተለይ ከዱብሉቅ አካባቢ ባለው በዱብሉቅ ወረዳ ውስጥ ነው። ቤተሰቦች ያሉት ዱብሉቅ ወረዳ ውስጥ ነው። በዚህ አካባቢ ያለው ከብት ሁኔታ በጣም አስጊ ነው። ሌላ ወረዳ ውስጥ ያሉ ቤተሰቦቻችን፣ ወንድሞቻችን፣ እህቶቻችን አሉ። ደግሞ ወረዳቱ ደግሞ ያለውን ኢንፎርሜሽን ይቀባበላል። ምን ውስጥ አላችሁ ምንድን ያለው ነገር ብሎ ይቀባበላል፣ ይሰማል። ከዛ ሁሉ ይሰማል። ያለው ችግር የተባባሰ ነው። ደግሞ የተባባሰ ነው። ሁሉም ይሰማል። አሬሮ ምን አለ፣ ያበሎ ምን አለ፣ ወረዳ ምን አለ፣ ፈልተለ ምን አለ፣ ሞለ ምን አለ የምለው ነገር፣ ሊበ ምን አለ የምለው ነገር ቦረና የአካባቢን ኢንፎርሜሽን ይጠይቃል። ሁሉም እና ኢንፎርሜሽን ያለው ሁሉም አንድ ነው። ምክንያቱም ድቆ ይዞ ስለሌለ ያለው ድቆ ሁኔታ የባባሰ የሬ ነው።
አቶ ፍቃዱ በርብርብ አስቸኳይ እርዳታ ካልተሰጠ የረሀብ አደጋው ሰዎችን ሊጨርስ ይችላልም ይላሉ።
ሰዎች ላይ ችግር አስከትሏል። አርብቶ አደሩ አሁን ከብቱን ለመሸጥ ያለው እድል በጣም አማራጭ በጣም የመነመነ ነው። ምክንያቱም ከብት ላይ ያለው ገበያም ደካማ ነው። ደግሞ ከብቱ ራሱ በጣም ከስቷል። አንዳንዱ ውስኑ ስነ ከብት ነው ያለው ሁሉ ከስቶበታል። አንዳንዱ ደግሞ የተወሰነ ሻላ ላይ ይኖረዋል። እነዛን አንዱ ለሽቶ በዛ ሊያገግም ይችላል። ከአሁን በኋላ ያለው ሁኔታ በጣም ያሳስባል። በተለይ ያሉት የህብረተሰብ ክፍሎች፣ መንግስትም፣ የተለያዩ እርዳታ ድርጅቶችም ህዝቡን በቅርበት የተከታተሉ እገዛ ካላደረጉ ያለው ድርቅ ሁኔታ ለከብቱ ይቀርጽ አልፎ ለሰው ራሱ በጣም የሚያሰጋ ነው።
የተባበሩት መንግስታት ድርጅት ጽህፈት ቤት ዩኤን ኦቻ በድረገጹ ላይ ባሰፈረው መረጃ ከአንድ ዓመት በኋላ በድጋሚ በኢትዮጵያ ያገረሸውን ድርቅ ለመቋቋም ከአስቸኳይ ጊዜ በጀቱ 18.5 ሚሊዮን ዶላር አውጥቶ ስራ ጀምሯል። ድርቁ ባለፉት 10 አመታት ከታዩት የከፋ በመሆኑ አሳሳቢ እንደሆነ የገለጸው ድርጅቱ ህዝቡን ከረሃብ ለመታደግ የሚያስችለውን ስራ ለማከናወን 1 ቢሊዮን ዶላር የሚጠጋ ገንዘብ ያስፈልጋል ብሏል። አርብቶ አደሮቹ እንደሚሉት በአጭር ጊዜ ውስጥ ዝናብ መዝነብ ካልተቻለ ምንም ተስፋ የለንም፣ ተስፋችን ፈጣሪ ብቻ ነው ብለዋል።
የምሽቱን አብይ ርዕስ ነበር ያደመጥነው። ቀጣዩ የመጽሔት ክፍለ ጊዜ ዘገባም በክፍለ አህጉሩ ድርቅ ይዞታ ላይ ያተኮረ ነው። በምስራቅ አፍሪቃ ድርቅ ሰብል ከመሰብሰቡ በፊት እንዲጠወልግ በማድረጉ ዋና የሚባሉት ምግቦች ዋጋ አሻቅቧል። የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ በሁኔታው ሁለቱም ማለት ቤተሰቦችና አርብቶ አደሮች እየተሰቃዩ ነው ብሏል። ጆ ዲካፑዋ ዘግቧል። ሶሎሞን ክፍሌ ያቀርበዋል።
በፋኦ ማለትም በተባበሩት መንግስታት የምግብና እርሻ ድርጅት ሪፖርት መሠረት በአብዛኞቹ የኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ዩጋንዳና ታንዛኒያ ግዛቶች ውስጥ የበቆሎ፣ የማሽላና ሌሎች ሰብሎች ዋጋ በከፍተኛ ደረጃ ጨምሯል። በድርጅት ውስጥ አንጋፋው የኢኮኖሚ ባለሙያ ማሪዮ ዛፓኮስታ የዓለም መረጃዎችንና ቅድሚያ ማስጠንቀቂያዎችን ያስተባብራሉ።
The main reasons behind the current crisis, which has a regional characteristic affecting
አሁን ከተከሰተው ቀውስ ጀርባ ያለው ዋነኛ ምክንያት ባለፈው ጥቅምትና ታህሳስ ወራት መካከል ደቡባዊውን ግዛት የመታው ድርቅ ነው። ይህን አይነቱ ክስተት በአብዛኛዎቹ የምስራቅ አፍሪካ ሀገሮች የተለመደ ነው። በአንዳንዶቹ እንደ ደቡብ ሱዳንና ሶማሊያ ባሉ አገሮች ግን ቀውሱ በሌሎች እንደ ግጭቶችና ሁከቶች ባሉ ምክንያቶች ይበልጥ ተባብሶ ይታያል።
የምግብ ዋጋ መናር በምግብ ዋስትና ላይ ከባድ ችግሮችን ሊያስከትል ይችላል ሲሉም የፋኦ ኢኮኖሚስትና የዓለም መረጃዎችና ቅድሚያ ማስጠንቀቂያ አስተባባሪው ማሪዮ ዛፓኮስታ ያስጠነቅቃሉ።
Prices went almost double in the last 12 months in most of the markets, prices of cereals. So
ባለፉት 12 ወራት የምግብ ዋጋ በእጥፍ ጨምሯል። በመሆኑም የራሳቸውን ሰብል የማያመርቱ አብዛኛዎቹ ቤተሰቦች ምግብ የመግዛት አቅማቸው በጣም አነስተኛ ነው።
በምስራቅ አፍሪካ አካባቢ ያለፈውን አመት የኤልኒኞ ጥፋት ተከትሎ የምግብ ዋስትና ተዳክሟል። በቂ ዝናብ ያለመጣሉም አዝመራው በከፍተኛ ደረጃ እንዲቀንስ አድርጓል ይላል ፋኦ የተባበሩት መንግስታት የምግብና እርሻ ድርጅት። አርብቶ አደሮችን ከወሰድን ደግሞ የከብቶች ዋጋ ካለፈው አመት በአንድ ሶስተኛ ወርዷል። ይህም ማለት ይላሉ የድርጅቱ ባለስልጣን ሰብል ለመግዛት በቂ ገንዘብ አይኖራቸውም።
To give you an example with numbers, a year ago in some parts of Somalia, a pastoralist
አሃዛዊ ምሳሌ ለመስጠት ካስፈለገ በሶማሊያ አንዳንድ ግዛቶች ባለፈው አመት አርብቶ አደር አንድ ፍየል ቢሸጥ ከ110 እስከ 120 ኪሎ ግራም በቆሎ ይገዛ ነበር። አሁን ያንኑ ፍየል ቢሸጥ መግዛት የሚችለው 30 ኪሎ ግራም በቆሎ ብቻ ነው። ስለዚህ ቤተሰቡን ለመመገብ ያለው አቅም ከ70 እስከ 80 በመቶ መቀነሱ ግልጥ ነው።
አሁን በምስራቅ አፍሪካ ሀገሮች የተከሰተው የምግብ ዋጋ ንረት በቅርብ ጊዜ ውስጥ ላይሻሻል ይችል ይሆናል፣ ምክንያቱም አሁን ወቅቱ በዚያ አካባቢ ሞቃት ነው ይላሉ ማሪዮ ዛፓኮስታ። ዝናብ የሚባል ነገር ደግሞ ከመጋቢት መጨረሻና ሚያዚያ አጋማሽ በፊት ይጥላል ተብሎ አይጠበቅም። ስለዚህም የሐምሌና ነሐሴ አዝመራ ከቀድሞ በታች እንደሚሆን ይገመታል። ዛፓኮስታ እንደሚሉት በተለይ አንዳንዶቹ ሀገሮች በከፊል ለችግር የተጋለጡ ይሆናሉ።
In some countries we know that there is a risk of famine, namely in Somalia and South Sudan.
እንደ ሶማሊያና ደቡብ ሱዳን በመሳሰሉት ሀገሮች የረሃብ አደጋ ሊኖር እንደሚችል እናውቃለን። በእነዚህ ሁለት ሀገሮች ውስጥ የድርቁ ውጤት በግጭቶችና አለመረጋጋት ችግሮች ተባብሷል።
በአሁኑ ወቅት በምስራቅ አፍሪካ ሀገሮች ዋጋ የጨመረው የበቆሎና ማሽላ ብቻ አይደለም። ዛሬ በኬንያ የባቄላ ዋጋ አንድ አመት በፊት ከነበረው በአርባ ከመቶ ጨምሯል። በዩጋንዳ ዋና ከተማ በካምፓላ ደግሞ የባቄላና የካሳባ ወይም የቦይና ዱቄት ዋጋ 25 በመቶ አድጓል።
ሶስተኛው የመጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። አንድ አንጋፋ የሰብአዊ መብት ተሟጋች ድርጅት በዓለም ደረጃ የሚሰማው መርዛማና ከፋፋይ ልፈፋ እንዲሁም ሰዎች ለሚፈጸሙ የጭካኔ ተግባራት የሚያሳዩት ቸልተኝነት ሊያስከትሉ ስለሚችሉት አደጋ አስጠንቅቋል። አምነስቲ ኢንተርናሽናል ስለ አፍሪቃ ባወጣው ዘገባ ደግሞ አፍሪቃ ውስጥ በሚካሄዱ ግጭቶች፣ በፍጹማዊ አገዛዝ መበርከትና በፖለቲካዊ ውጥረት ምክንያት የሰብአዊ መብት አደጋ ላይ መውደቁን አስገንዝቧል። ሊሳ ሽላይን ከፓሪስ፣ ጂል ክሬግ ደግሞ ከናይሮቢ ያስተላለፏቸውን ዘገባዎች አዳነች ፍስሐዬ ታቀርባለች።
የአምነስቲ ኢንተርናሽናል ዘገባ የሚመለከተው ባለፈው ዓመት ኢትዮጵያን፣ ባንግላዴሽንና ሩሲያን በመሳሰሉት ሀገሮች ነጻ ፕረስን ለማፈን ከሚደረገው ጥረት አንስቶ ሶሪያን፣ የመንንና ሱዳንን በመሳሰሉት በሲቪሎች ላይ እስከሚፈጸመው አስከፊ ጥቃት ድረስ ይሄዳል። የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሊል ሸቲ እንደሚሉት የቱርክና የሃንግሪ እንዲሁም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን የመሳሰሉት መሪዎች ፍልሰተኞችን፣ ሙስሊሞችንና ሌሎች ቡድኖችን በሚመለከት የሚናገሩት ነገርም እንደዚሁ ሰዎችን የሚያዋርድና የሚያንቋሽሽ ነው ብለዋል የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሊል ሸቲ።
And at the root of this rhetoric lies a dangerous idea.
ልፈፋው ባደገኛ አመለካከት ላይ የተመሰረተ ነው። አንዳንድ ሰዎች ከሌሎች ሰዎች ያነሱ ናቸው በሚል።
በጣም የሚያሳስበው ሌላው ነጥብ ደግሞ በሶሪያ የሚካሄደው ድብደባን፣ በሜዲትራኒያን ባህር ውስጥ የሚሰምጡ ፍልሰተኞችን ወይም ደግሞ በዳርፉር ሱዳን ኬሚካል መሳሪያ ተጠቅመዋል የሚለውን ወሬ አስመልክቶ ዓለም አቀፍ ማህበረሰብ የሚያሳየው ቸልተኝነት ነው ይላል አምነስቲ። አምነስቲ ኢንተርናሽናል አያይዞም አፍሪካ ውስጥ ስላለው የሰብአዊ መብት ሁኔታ ዘርዝሯል። የሰብአዊ መብት ድርጅት ዓመታዊ ዘገባውን በናይሮቢ ኬንያ ይፋ ባደረገበት ወቅት ሙቶኒ ዋንያኪ ከሚመለከቷቸው 11 የአፍሪካ ሀገሮች የሚከናወኑትን ተግባሮች እንደ ምሳሌ ጠቅሰዋል። ዋንያኪ በምስራቅ አፍሪካ፣ በአፍሪካ ቀንድና በግሬት ሌክስ የአምነስቲ ኢንተርናሽናል ክልላዊ ስራ አስኪያጅ ናቸው። ለተቃውሞ ትዕግስት ያለመኖሩ ጉዳይ እየተባባሰ መሄዱ ግልጽ ነው። ይህን የሚክድ ሰው የለም። በብሩንዲ፣ በኤርትራ፣ በኢትዮጵያ ደግሞ የአስቸኳይ ጊዜ አዋጅ በማወጅ ኬንያ ውስጥ በሰብአዊ መብት ተሟጋቾች ላይ የሚደረገው ኦፊሴላዊ ያልሆነ ጥቃት፣ በደቡብ ሱዳን የሚካሄደው የጅምላ እስራት፣ በሱዳንና በታንዛኒያም በማለት ዋኔኪ አስረድተዋል። አምነስቲ እንደሚለው አፍሪቃ ውስጥ አምባገነንነት እየበዛ ሄዷል። በተቃውሞ ላይ የሚደረገው ዘመቻ ከፍ ብሏል። የፖለቲካ ውጥረትና ጭቆና በርትቷል። በፍልሰተኞች ላይ የሚንጸባረቀው ጥላቻም የሰዎችን ሰብአዊ መብት አደጋ ላይ ይጥላል። አንዳንድ መሪዎች በስልጣን ላይ ለመቆየት የሚያደርጉት ጥረት ሊያስከትል የሚችል አደጋም እንደሚያሳስብ ዋንየኪ ገልጸዋል። በማዕከላዊና በምስራቅ አፍሪቃ የአምነስቲ ኢንተርናሽናል ምክትል ክልላዊ ስራ አስኪያጅ ስቲቭ ኮክበርን ቡድናቸው ጥናት ባካሄደባቸው እያንዳንዳቸው ሀገሮች የታገዱ ተቃውሞዎች ነበሩ። የተቃውሞ ሰልፈኞች ታስረዋል። 8 ወይም 9 የሚሆኑ ደግሞ ተገድለዋል ብለዋል። ስለሆነም በተቃውሞ ላይ የሚካሄደው ዘመቻ እየጨመረ መሄዱን ተገንዝበናል ይላሉ ኮክበርን። በክልሉ ግጭት እየተስፋፋ መሆኑን ሲገልጹ ደግሞ በሌክ ቻድ፣ ቦኮ ሐራም በሚንቀሳቀስባቸው አካባቢዎች፣ በሳህል፣ በማዕከላዊ አፍሪካ ሪፑብሊክ በፊት ግጭቶች ባልነሩባቸው አካባቢዎችም ጭምር ግጭቶች እየታዩ መሆናቸውን ምክትል ስራ አስኪያጁ ጠቁመዋል። ደቡብ አፍሪካ በሰብአዊ መብት ማክበር ረገድ የግንባር ቀደምትነት ሚና መጫወት ሲኖርባት፣ በመጤዎች ላይ ጥላቻ እየተንጸባረቀባት መሆኑን አስገንዝበዋል። በዚህ ላይ የመሪነት ብቃት ለማሳየት አለመቻሏ ያሳስባል ብለዋል ዋኔኪ። አምነስቲ ኢንተርናሽናል በአህጉሪቱ የታዩ ስኬቶችም እንዳሉ ሳይጠቅስ አላለፈም። የቀድሞ የቻድ ፕሬዝደንትና የቀድሞ የኮንጎ ዲሞክራሲያዊ ሪፑብሊክ ምክትል ፕሬዝደንት በጦርነት ወንጀልና በስብዕና ላይ ወንጀል በመፈጸም ተግባር ተከሰው ጥፋተኛ ሆነው ተገኝተዋል። የደቡብ አፍሪካ መንግስት በዓለም አቀፍ የወንጀል ችሎት የሚፈለጉት የሱዳን ፕሬዝደንት አቻምና ወደ ሀገሪቱ በሄዱበት ወቅት በሰላም ወደ ሀገራቸው እንዲመለሱ በመፍቀዱ የሀገሪቱ ከፍተኛ ፍርድ ቤት ሊነቅፍ ችሏል። የኬንያ ከፍተኛ ፍርድ ቤት ደግሞ መንግስት ዳዳብ የስደተኞች ሰፈርን ለመዝጋት ያደረገውን ውሳኔ አስቆሟል።
አድማጮች፣ የመጨረሻው የትንታኔ ርዕስ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት ውስጥ የተከለሰ የጉዞ እገዳ ትዕዛዝ ያወጣሉ ተብሎ እየተጠበቀ ነው። በሌላ በኩል ግን የሀገር ውስጥ ደህንነት መስሪያ ቤት የመኖሪያ ሰነድ የሌላቸውን ሰዎች በኃይል እየያዙ ከሀገር ማስወጣትን የሚያሰፋና የኢሚግሬሽን መመሪያዎችን የሚያስጠብቅ አዲስ መመሪያ አውጥቷል። ሪፖርተራችን ጂስማን አኒ ያጠናቀረው ዘገባ አለ፣ ሰሎሞን አባቴ ያቀርበዋል።
ከዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት የወጣው አዲስ ማስታወሻ የኢሚግሬሽን ደንቦችን ለማስፈጸም ይበልጥ ጠንካራ የሆኑ እርምጃዎችን እንደሚወስድ የዋይት ሀውስ ቃል አቀባይ ሾን ስፓይሰር ዛሬ ለጋዜጠኞች ተናግረዋል።
The memo regarding the executive order border security and immigration enforcement improvements outlines the steps that
የወሰን ጸጥታና የኢሚግሬሽን አፈጻጸም ማሻሻያ ትዕዛዙን አስመልክቶ የወጣው ማስታወሻ የሀገር ውስጥ ደህንነት መስሪያ ቤቱ የሀገሪቱን የደቡብ ድንበር ለማስጠበቅ ተጨማሪ ይፋ ያልሆነ ፍልሰትን ለመቆጣጠር ህጋዊ ባልሆነ መንገድ ወደ ሀገር የገቡ ሰዎችን በፈጣን ሁኔታ በተከታታይና ስብዕናን በተላበሰ መንገድ ለማስወጣት የሚወስዳቸውን እርምጃዎች ይዘረዝራል።
የመመሪያው ማሻሻያ ማስታወሻ ያለ ህጋዊ ፈቃድ የሚኖሩ ሰዎችን ማስወጣቱን ማፋጠን የሚቻልበትን፣ በቅድሚያ እንዲወጡ የሚደረጉ ሰዎችን ቁጥር ማስፋት፣ የአካባቢ የህግ አስከባሪ አባላት የሚሰማሩበትን ሁኔታዎች በዝርዝር አስፍሯል። በተጨማሪም 15,000 የኢሚግሬሽንና የጉምሩክ ሰራተኞችን እንዲሁም የወሰን ቅኝትና ጥበቃ ጓዶችን የመቅጠር ሐሳብን አካቷል። ዋይት ሃውስ እንደሚለው ግቡ የጅምላ አፈሳና የማስወጣት ሥራ አይደለም።
The message from this White House and from the DHS is that those people who are in this country impose a threat.
ዋይት ሃውስና ከሀገር ውስጥ ደህንነት መስሪያ ቤት እየወጣ ያለው መልእክት በዚች ሀገር ውስጥ እየኖሩ በህዝቡ ሰላም ላይ አደጋን የደቀኑ ወይም ወንጀል የፈጸሙ በቅድሚያ ይሸኛሉ ነው። ይህ መከናወኑን ለማረጋገጥ በርትተን እንሰራለን።
ይህ ዛሬ የወጣ ማስታወሻ በሕፃንነታቸው ወደ ዩናይትድ ስቴትስ የገቡ ሰዎችን ከማስወጣት የሚከላከለውን የቀደመ መርሃ ግብር አለመሰረዙ ተገልጿል። ያ መርሃ ግብር ለሰዎቹ ሕጋዊ የመኖሪያ ፍቃድ ባያጸናም መኖርና መስራት እንዲችሉ ግን የሚፈቅድ ነው። ፕሬዚደንት ትራምፕ ቀደም ሲል አውጥተውት የነበረውንና በፍርድ ቤቶች የታገደውን ትዕዛዛቸውን የሚቀይር አዲስ ትዕዛዝ ለማውጣት እየተዘጋጁ ባሉበት ወቅት ነው የዛሬው የሀገር ውስጥ ደህንነት መስሪያ ቤት ማስታወሻ የወጣው። ትራምፕ ያለፈውን ትዕዛዛቸውን እንደማይሽሩ የዋይት ሃውሱ ቃል አቀባይ ሾን ስፓይሰር አመልክተዋል።
We will prevail because the authority is granted to the president to do what he has to protect the country.
እናሸንፋለን ምክንያቱም ፕሬዝዳንቱ አገሪቱን ከአደጋ ለመጠበቅ ማድረግ የሚገባቸውን እንዲያደርጉ ስልጣን ተሰጥቷቸዋልና።
የሲያትል ፌደራል ዳኛ ያገዱትን የሳን ፍራንሲስኮ የወረዳ ፌደራል ይግባኝ ሰሚ ፍርድ ቤት እግዱን ያጸናበት የፕሬዝዳንት ትራምፕ ያፈጻጸም ትዕዛዝ በአመዛኙ ሙስሊም ከሆኑ 7 ሀገሮች የሚነሱ መንገደኞችና ስደተኞች ወደ ዩናይትድ ስቴትስ እንዳይገቡ ለተወሰነ ጊዜ የሚያግድ ነው። ያ ትዕዛዝ በመላ ዩናይትድ ስቴትስ በሚገኙ አይሮፕላን ጣቢያዎች ላይ የበዙ የተቃውሞ ሰልፎችን ቀስቅሷል።
አድማጮች፣ ከዋሽንግተን ዲሲ የሚተላለፈው የረቡዕ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። የምናስተናግዳችሁ ቆንጂት ታዬና
ሰለሞን ክፍሌ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣለን።
ሰላም ቪኦኤ ዘወትር አድማጫችሁ ነኝ። የምትዘግቡት ተስማምቶኛል፣ ቀጥሉበት፣ ተመችቶኛል። አንድ ማንሳት የምፈልገው ነገር ቢኖር የኢትዮጵያ መንግስት አስቸኳይ ጊዜ አዋጁን በተመለከተ በአሜሪካም በፈረንሳይም በሌሎች የአውሮፓ ሀገሮችም የሚደረግ የተለመደ ነው በማለት በሀገር ውስጥ የመገናኛ አውታሮች ደጋግማ ያሰማል። ልዩነቱ ግን የሰማይና የምድር ያህል ነው። ያም የአሜሪካው ሆነ የአውሮፓው ይህን የቴሌቪዥን ጣቢያ አትመልከት፣ ያንን የሬዲዮ ጣቢያ አትስማ፣ ያንን ጋዜጣ አታንብ፣ ቃለምልልስም አትስጥ፣ የመንግስትንም ስም አንስተህ አትናገር፣ በአጠቃላይ እኛ የምንልህን ብቻ ስማ አይልም። አልፎ ተርፎም ሞባይልህን አይነጥቅህም፣ ኮምፒውተርህንም አይወስድብህም፣ ከሶስት ወንድሞች ጋር ስትሄድም አይደበድብህም። ታዲያ ይህ ሁሉ ልዩነት እያለ አንድ አይነት ነው በማለት ህዝብን ያደነቁራል። አመሰግናለሁ።
ሌሎች እንደምን አላችሁ? ደህና ናችሁ ወይ? ጽዮንና በሰለሞን አማካኝነት ለፍቅረኞች ቀን የተባለው የተጠየቁት ሰዎች ደጋግሞ ያነሱት ጉዳይ አለ። አቪ ጉዳይ ባህልና ቱሪዝም ሚኒስትር በተዋረድ እስከ ታስ ድረስ ምን ይላሉ ስለዚህ ጉዳይ እያሉ አንስተዋል። እና እባካችሁ ይህን መስሪያ ቤት ጠይቁ፣ አብይ ጉዳይ አድርጉና ርሱና አብይ እርስ አድርጋችሁ ይዛችሁ እባካችሁ ጠይቁ። በተለይ እንማር ከተባለ ስለ አሜሪካኖች ከመሀይምነት ነጻ መሆን፣ ስለ ስራ ባህላቸው ከድህነት ራሳቸውን ስለማውጣታቸው፣ ይህን ባህል የኢትዮጵያ ህዝብ የራሱ ባህል የሚያደርግበትን መንገድ ቅድሚያ ሊሰጥ ይሻል ይሆናል የሚለውን፣ ባህልና ቱሪዝም በመንግስት ከፍተኛ በጀት ተመድቦለት የተማረ ሰው ኃይል ተመድቦለት ምን እየሰራ ነው? ይህ አይነት ወረርሽኝ ሲገባ ምን ይሰራል? በአሁኑ ሰዓት በሽታው ምኑ ምኑ መነችም የዝሙት ያሉት እኮ ትክክል እኮ ነው። ዝሙት ሆቴሎቹ ኮሜዲቲ ሸቀጥ አረጉት እና ትንሽ ሰብአዊ ጉዳይ የሚጋፋ ስለሆነ እኛ ኢትዮጵያውያን የራሳችን የጥምቀት ባህል ሎሚ ወርውርባት የሚለው ቢከበር አይሻልም ወይ? እሱም ብናጎለብቱ አይሻልም ወይ? ቱሪስቶቹ ይህን ባህላችን ለማየት ሀገራችን ቢጎበኙ አይሻልም ወይ? እና ይህን ጉዳይ እስኪ ሰፋ አድርጋችሁ ለማየት ሞክሩ። እናመሰግናለን። ዘሩባቤ ነው።
አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ።
የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ።
ዝግጅታችንን አጋምሰናል። አሁን የካቲት የጥቁሮች ታሪክ የሚወሳበት ወር አጠር ያለ ዝግጅት አለን። ይህ የያዝነው የአውሮፓውያኑ ወር ፌብሩዋሪ እዚህ ዩናይትድ ስቴትስ የአፍሪካውያን አሜሪካውያን ታሪክ የሚወሳበት ነው። ዛሬ በ1960ዎቹ ዓመታት በዓለም ደረጃ ከፍተኛ ተወዳጅነትን አትርፎ የነበረውን የዜማ ደራሲ ገጣሚና ድምፃዊ ሳም ኩክን ባጭሩ እናስተዋውቃችኋለን። Don't know much about history,
don't know much biology, don't know much about... ሳም ኩክ የሶል እና ፖፕ ሙዚቃ ስልቶችን በማቀናበር እንደ ዩ ሴንድ ሚ፣ ቼን ጋንግ እና ሳድ ሙድ በተሰኙ ዜማዎቹ በስፋት ያስተዋወቀ የሙዚቃ ባለሙያ ነበር። ሳም ኩክ እንደ አውሮፓውያን ዘመን አቆጣጠር በ1931 የተወለደው ክላክስዴል ሚሲሲፒ ሲሆን ያደገው ቺካጎ ውስጥ ነው። ኋላም ሶል ስቲረርስ ከተባሉ የመንፈሳዊ ሙዚቃ ቡድን አባላት ጋር አዚሟል። ወደ ዓለማዊው የሙዚቃ ጓዶች ገብቶ ዩ ሴንድ ሚ፣ ወንደርፉል ወርልድ፣ ቼን ጋንግ እና ትዊስት ኢን ዘ ናይት አዌይ የተሰኙትን ድንቅ ስልቶች አቀንቅኗል። የሳም ኩክ ሙዚቃ አፍቃሪዎች በወቅቱ ጥቁሮች ብቻ ሳይሆኑ በእኩል ነጮችም ጭምር እንደነበሩ ይዘገባል። ሳም ኩክ በተወለደ በ33 ዓመቱ በ1964 ዓመተ ምህረት በሞት ቢለይም አሁን ድረስ ዜማዎቹ እንደ ተወደዱለት ናቸው። ትዊስት እንደ ናየተዌ እንዲሁም ወንደርፉል ወርልድ ከብዙዎቹ ጥቂቶቹ ናቸው። ወንደርፉል ወርልድ But I do know that I love you And I know that if you love me too What a wonderful world this would be Don't know much about geography Don't know much trigonometry አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ምሽት መደበኛ ስርጭት ነው። ተከታዩ አጠር ያለ የአሜሪካና ሕዝቧ ዘገባ ይሆናል። በቅርቡ በተካሄደ የኒውዮርክ የፋሽን ሳምንት ላይ በርካታ የፋሽን ዲዛይነሮች አጋጣሚውን ተጠቅመው በሚሰፏቸው ልብሶች አማካይነት የፖለቲካ አመለካከታቸውንም አንጸባርቀዋል። ኢንዶኔዥያዊቱ ፋሽን በፈጠራ አሳማሪ አኒሳ ናስባሁም የመጣሁበትን ባህሌን መሰረቴን ጠብቄ መገኘቴ በራሱ የአቋም መግለጫ ነው ትላለች። ከኒውዮርክ ቲና ትራን ያጠናቀረችውን አጠር ያለ ዘገባ ቆንጂት ለዛሬ አሜሪካና ሕዝቧ ይዘዋለች።
በኋለኛው ማለት በቅርብ ቀኑ የኒውዮርክ የፋሽን ሳምንት የቀረቡት ፋሽኖች ድምቅ ያሉ ነበሩ። ከዚያም በላይ ግን ጠንከር ብሎ የታየው ያንጸባረቋቸው የፖለቲካ መግለጫዎች ነበሩ። በፋሽን ትርኢቱ ላይ ሞዴሎቹ ከላይ የሚለበሱ ድምቅ ቀይ ልብሶችን ለብሰዋል፣ ባርኔጣዎችንም አድርገዋል። የዶናልድ ትራምፕ ደጋፊዎች ላይ ይታዩ እንደነበሩት ካናቴራዎችና ኮፍያዎች ቀይ እንዲሆን በማለት ነው። የሚለየው የእነዚህኞቹ ልብሱና ኮፍያዎቹ ላይ የተጻፈው ሜክ አሜሪካ ኒውዮርክ፣ አሜሪካን እንደ ኒውዮርክ እናድርጋት የሚል መሆኑ ነው። ኒውዮርክ ከተለያዩ የዓለም አካባቢዎች በሆነ ሕዝብ ስብጥር ያማረች ነችና ይላሉ። ናሂማ ካን በኒውዮርኩ የፋሽን ሳምንት ስራዎቻቸውን ካሳዩት መካከል አንዱ ነበር።
Fashion industry is run by people from different parts of the world. We bring diversity, right?
የልብስ ፋሽን ጥበብ ላይ ከተለያዩ የዓለማችን ሀገራት የመጡ ባለሙያዎች የፈጠራ አሻራዎቻቸውን ነው እየተመለከትን ያለ ነው። አብሮነታችን ለአዲስ ፈጠራዎቻችን ዋና መሰረት ነው።
ህንዳዊው የፋሽን ዲዛይነር ናሂም ካን በቅርቡ ፕሬዚደንት ዶናልድ ትራምፕ ባወጡት የጉዞ እገዳው ላይ ተቃውሞውን አሰምቷል።
Especially if it's confined to one community, I mean that is absolutely not.
በተለይ ከተወሰኑ ሀገራት የመጡ ማህበረሰብ ላይ ያተኮረ ሲሆን መቀበል ያስቸግራል። ምክንያቱም ሁላችንም እንደምናውቀው ይህ የዩናይትድ ስቴትስ ህገ መንግስት ላይ የተቀመጠ ህግ አልነበረም።
ሌላዋ ዲዛይነር አኒሳ ሐሳባውን በእስልምና እምነት ተከታይ ህዝብ ብዛት አንደኛ የሆነችው የኢንዶኔዥያ ሰው ነች። የኖረችበትን የምታውቀውን የራሷ የሆነውን ነው ፋሽን ማሳያው መድረክ ላይ ያቀረበ ያቀረበችው። ሁሉንም ሞዴሎቿን ሂጃብ አከናንባ ነበር ያሰለፈቻቸው።
ቡካን ስፐርቲ ኢቱ ሂጃብ ኢቱ ቡአትኩ አዳላ ሰብዋ አፓያ
ሂጃብ ለኔ መታወቂያዬ ራሴ መገለጫዬ ነው።
ሐሳባውን በፋሽን ትርኢቷ የውጭ ሀገር ሰዎች ወይም እንደ ሻንታል ካመርማን ያሉ የውጭ ሀገር ሰዎች ልጆችን ስራዎቿን አልብሳ አሳይታለች። ሻንታል ካመርማን
I'm half Swiss and half Guinean. My dad is Swiss and my mama is
እኔ ባንድ በኩል ስዊስ ባንድ በኩል ጊኒያዊ ነኝ። አባቴ ስዊስ እናቴ የምዕራብ አፍሪካ ጊኒ ሰዎች ናቸው ማለቴ ነው።
America is built on immigrants and diverse people. So I think it's really great.
አሜሪካ በውጭ አገር ሰዎች በር የተገነባች አገር ነች። ስለዚህ በእውነትም አኒያስ እንደገና በስራዎቿ አቋሟን በመግለጿ ታላቅ ሰው ነች ባይ ነኝ።
ለብዙዎች ዲዛይነሮችም በዚህ ያሁኑ የፋሽን ትርኢት ከሁሉም በላይ ሊያንጸባርቁት የወደዱት መልእክት ሁሉን አቀፍነት ነበር።
ዝግጅታችን ይቀጥላል። ተከታዩ ዲሞክራሲ በተግባር ነው። በወቅታዊ ጉዳይ ላይ ያተኮረው ውይይት ነው ተከታዩ። ባለፈው ሳምንት ሙሉውን ማቅረብ ሳንችል በመቅረታችን በድጋሚ የቀረበ ነው። ትንታኔ ሶስቱ የመንግሥት አስተዳደር ዋልታዎች።
በመንግሥት አስተዳደር የሥልጣን ክፍፍል ቁጥጥርና ሚዛን በዩናይትድ ስቴትስን መሰል ዲሞክራሲያዊ ስርዓት ውስጥ የሶስቱ የመንግስት አስተዳደር ቅርንጫፎች ምንነትና ሚና ዙሪያ የተጀመረ ልዩ ትንታኔ ቅንብር ነው አሁን የሚቀርበው። ትንታኔውን የሚሰጡን ዶክተር ብሩክ ኃይሉ በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። አሉላ ከበደ ነው ያወያያቸው። የተከታይ ውይይቱን የመጨረሻ ክፍል በቀደመ ፕሮግራሙ መገባደጃ ላይ ባነሳው ጥያቄ ይሆናል የሚጀምረው።
ዶክተር ብሩክ፣ ይሄ ህግ ተርጓሚው ጠቅላይ ፍርድ ቤቱን የሚቆጣጠረው ክፍል ትልቅ ውሳኔ የሚሰጠውን ያህል በፕሬዚዳንት የሚሰየም ነው። የምናወራው በህዝብ ድምጽ ብለዋል ቀደም ብለው። ሁለቱ ምክር ቤቶች ውስጥ የሚመረጡት ወይም የሚያገለግሉት የምክር ቤት አባላት ሁለቱን ምክር ቤት የሚቆጣጠሩት በምርጫ ነው የሚመጡት። ፕሬዚዳንቱ በምርጫ ተፎካክረው ነው እንደሌላ ሀገር በፓርላማ የሚሰየሙ ስላልሆኑ ሁለቱን መቆጣጠር ሲችሉ ከቀናቸው ሶስተኛውን የመሰየም እድል ስላላቸው ፕሬዚዳንቱ ክፍተት ሲኖር እንዳሁኑ ፕሬዚዳንት ትራምፕ እንዳደረጉት እጩ አቅርበዋል። መሰየም ሲችሉ በርግጥም ሶስቱንም ተቆጣጠሩ የሚባለው ሁኔታ ይፈጠራልና የሕግ ተርጓሚው ክፍል ተጽዕኖ ምንም እንኳን ነጻ እንዲሆን ቢጠበቅም ፖለቲካ ዘመም መሆናቸው ይለያልና የፕሬዝዳንቱ ምርጫ ላይም ትልቅ ተጽዕኖ ያሳድራልና ያን ለመምረጥ የሚደረገው ፉክክር
ትክክል። ይሄ በጣም ቁስ ጥያቄ ነው። አሳሁላ ምንድን ነው እንግዲህ ሆነው የአሜሪካ ከፍተኛ ፍርድ ቤት 9 አባላት አሉት ማጆሪቲ እንዲኖር ነው በማለት ነው ጃንዋሪ ላይ 2016 አሶሺየት ጀስቲስ ማለት ተባባሪ ጀስቲስ አንቶኒን ስካሊያ እንደምታስታውሰው ከዚህ ዓለም በሞት አለፉ። ያ እንግዲህ ክፍተት ፈጠረ። ያ ቦታ መሞላት አለበት። እንግዲህ አንቶኒዮ ስካሊያ ኖሚኔትድ ሆነው በማቅራቢነት ነው የተሾሙት በፕሬዚደንት ሮናልድ ሬገን። ኮንሰርቫቲቭ እና በጣም አክራሪ ወደ ቀኝ የሆኑ ሰው ናቸው። እሳቸው ሲሞቱ 8 አባላት ይቀራሉ። ኖሚኔት የማድረግ ኃላፊነቱ የማን ነው? በወቅቱ ያለው ፕሬዚደንት ነው። በወቅቱ የነበረው ፕሬዚደንት ማን ነው? ፕሬዚደንት ባራክ ኦባማ ናቸው። ፕሬዚደንት ባራክ ኦባማ እንደምናስታውሰው በጣም ግዝለ ፈይተው ወስደው በሁለቱም አቅጣጫ ተቀባይነት ያላቸው በጣም ሊበራል ናቸው የሚባሉ ሳይሆኑ ለየት ያሉ ሰው አቅርበው ነበር። እንደምናስታውሰው ግን ይሄንን እንደ ጉዳይ ብለው ሪፐብሊካኖቹ ሊያውቱም አልቻሉም። ለምን? ህግ አውጪውን ሊቆጣጠሩት እነሱ ስለነበሩ ነው። እና ይኸው 10 ወር ሆነ። እነሱ ምንድን ነበር እቅዳቸው? ምርጫው ኖቬምበር 2016 ላይ ጠብቀን 10 ወር ጠብቀን ምርጫው ውጤት አይተን እኛ ካሸነፍን የእኛ መብት ነው በሚል ነው። እነሆ ፕሬዚደንት ትራምፕ ተመረጡ ሪፐብሊካንን ወክለው። በዛ መሰረት እንግዲህ አሁን ኒል ጋርላንድ የሚባሉ ሰይመው ወደ መሾሙ ሂደት ፕሮሰስ ተጀምሯል ማለት ነው።
ዶክተር ብሩክ ወደ ኋላ ምንመለስ እንግዲህ ይሄ የዛሬ ያለውን ምናልባትም የሚቀጥሉትን ወራት ከፍተኛ ፍትጊያ በምክር ቤት የሁለት ፓርቲ አባላት መካከል የሚጠብቅ ይመስላል። የሪፐብሊካኑ ፓርቲ አባላት ከፍተኛ ድጋፍ አሰምተዋል። በዲሞክራቱ ተቃውሞ ያሰሙና እንገፋበታለን ያሉ አሉና ባለፈው ፕሮግራማችን እንዳስታወቁት በታሪክ የፈረንሳዩ የፍልስፍናና የሕግ ሰው የፈነጠቁት ሐሳብ ወደ ኋላ ሲሄድ በአርስቶትል ዘመን የተነሳ ጭብጥ ጋር ይዛመዳል። ይሁንና በዩናይት ስቴትስ ታላላቅ አባቶች ወይም የቀድሞ አባቶች የሚባሉት የአሜሪካ ፕሬዚዳንቶች አንደኛው ጎልተው ይታወቃሉ በዚህ ሕገ መንግስታዊ ድንጋጌ የታቀፈውን ይህን ሐሳብ በማራመድ ጄምስ ማዲሰን። እነኚህ ሐሳቦች ያን ሀል ጊዜ የጠገቡ እንደመሆናቸው አርቆ አስተዋዮች አርቆ ተመልካቾች ያፈለቋቸው ቢሆኑ እንዴት ነው በዚህ ዘመንና ጊዜ ሊሰሩ የቻሉት? ዲሞክራሲ በሂደት ውስጥ የሚታለፍ የሚለወጥ ከሰዎች አኗኗርና ባህል ጋር የሚቀያየር እንደመሆኑ እንዴት ነው ዛሬም ሊሰሩ የቻሉት?
ይሄ ነው እንግዲህ አሜሪካ በጣም የሚደንቀው። በነገራችን ላይ ከዓለም በጣም እጥር ምጥን ያለች አጭር ጥቂት ብቻ አንቀጾች ያዘች ህገ መንግስት ነው አሜሪካ። የጀርመንን ብንወስድ መጽሐፍ ያህላል፣ 800 ገጽ ነው። ፈረንሳይም እንደዛው ነው። የእንግሊዝም አንሪትን ከስተመሪ ሎ ቢሆንም ያን ያህል ትልቅ ነው። ግን ሊቪንግ ኮንስቲቱሽን ይሉታል። የሚተነፍስ ሳምባ ያለው
ህገ መንግስት
ያው ትክክል ህያው የሆነ ህገ መንግስት ነው። የሀገር የሚመካበትም በዛ ነው። እና ይገርምሃል፣ ይህን አቅደው የህጉን መሰረት ዋገሩን መሰረቱን ሲጥሉ ይሄው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ነው አታሉላ ይሄ ህብረተሰብ የሚንቀሳቀሰው። ይህን ካልኩ በኋላ አንድ ታሪካዊ ላጋራ ፈልጋል። እንግዲህ እነ ማዲሰን፣ እነ ቶማስ ጀፈርሰን፣ እነ ቤን ፍራንክሊን ሁሉም ሲንቀሳቀሱ፣ ጆርጅ ዋሽንግተን መሪያቸው ናቸው፣ ሌሎችም ምንድን ነው መርሳት የለብን ያቺኛው አሜሪካ ማለት በ1789 ህገ መንግስቱ ይዛ የተወለደችዋ ነጻነቷ ግን 1776 የሆነችው ሀገር የህገ መንግስቱ ሲቀረጽ ለማን ነው እንኳን የሚለውን አነሳ። የህገ መንግስት ሲቀረጽ ሴቶችን ያቀፈ አልነበረም። አታሉ አንደኛ ሴቶችን መብት የሚያከብር አልነበረም። ለወንድ ብቻ ነው። ለወንድ ብቻ ሆኖ ደግሞ እንደገና ድምፅ ለመስጠትና ድምፅን ለመሸከምና ኃላፊነት ሙሉ ዜጋ ነጭ መሆን አለ። ሁለተኛ፣ ሶስተኛ ተወሰነ ንብረት ማፈራ ሳይቶ መሆን አለ ድምፅ የሚሰጠው። ሶስተኛ እድሜው ከፍ ያለ ነው። እንደ አሁን 18 አይደለም ድምፅ የሚሰጠበት እድሜ፣ እኩሌታ 30 በላይ ይሄዳል። እንደገና ደግሞ በባርነት ስር የወደቁትን ወገኖች ያን አይመለከት እና ሊሚትድ ነው የነበረ ነው። ግን እዛ ላይ ተመስርተው እያሰፉት በአሜንድመንት እያሰፉት ነው
በየጊዜው በሚወጡ የህግ ማሻሻያዎች።
ትክክል። ስሌቨሪን የሚያፈረሱት ሴቶችን መብት የመጣው በአሜንድመንት ነው። ብዙ ብዙ ነገሮች አሉ የራሱን የቻለ እሱ እና ህያውነቱ ሳምባ ያለው የሚተነፍስ መሆኑ አሁንም ችግሮች ሲመጡ ተደጋግሞ መጥተው በደንብ ተከራክረውበት መተማመን ላይ ከደረሰ አሜንድድ እና መስተካከል የማይደረግበት ምክንያት የለም። እንግዲህ ይህንን ካልኩኝ አሁን ለምሳሌ ምንድን እነሱ ጥረታቸው የአሜሪካ አባቶች እነ ማዲሰን ስልጣን በአንድ ሰው እጅና ወይም ግሩፕ ወይ ቡድን ለውጭ መውደቅ የለበትም። ስለዚህ ምን እናደርግ? እንቆጣጠሩ እንዴት ነው የምናደርገው? ከተለያየ አቅጣጫ ሶስቱም ብራንቾች አንዱ ሁለቱን ሁለቱ አንዱ አንዱ ሁለቱ ሁለቱ አንዱ ስልጣን አላቸው። በተሰጣቸው ስልጣን እንዲሰሩ ብሎ ጥስ አልባ አይደሉ። ነገር ግን ጥስ አላቸውና ከተፈቀደላቸው በላይ እንዳይሄዱና እንዳይጎዱ ለማድረግ ደግሞ ሁለቱ ደግሞ እሱ የሚቆጣጠርበት መካኒዝም አላቸው። አሁን ለምሳሌ ወደ ከፍተኛ ፍርድ ቤት ምርጫ እንምጣ። አንቶኒ ስካሊያ ሞቱ። መተኪያው ላይ እንግዲህ መሰየምና ኖሚኔት የማድረግ መብት አለው ኮንግረስ ስለሆነ፣ ሪፐብሊካኖቹ ደግሞ በወቅቱ ኦባማ ሁለተኛው ተርም ላይ ጠርቀም ያለ ወንበር ስለያዙ ምንድን ያደረጉት የፖለቲካ ጨዋታ ነው የተጫወቱ። ግን ህጉ ይፈቅድላቸው። ትንሽ እንደው ጉሽሚያ ቢኖረውም ህጉ ይፈቅድላቸው። ምክንያቱም ዲሞክራቶችም እኮ በተራቸው በዛ ሁኔታ ስወጡ ገፋ የማያደርጉበት ምክንያት የለም እና ገፍቶ እዚህ ደርሰዋል። አሁን እንግዲህ እኚህ ሰው እየተሰየማሉ። ሲሰየሙ ምንድን ነው ወደ ሴኔት ነው የሚመጣው። ሴኔት ላይ ይፈተሻሉ በዝርዝር የህይወት ታሪካቸው እስከነ ግብር አከፋፈላቸው የግል ጠባያቸው በሙሉ ይታያል። ይህን ሲደረግ እንግዲህ በአሜሪካ በህገ መንግስት የሚወሰነው ውሳኔ የሚደረገው ምንድን ነው የሚባለው፣ ይሄ ሲምፕል ማጆሪቲ ማለት 50% ሲደመር አንድ ሳይሆን በሱፐር ማጆሪቲ ነው መሆን ያለበት። ሱፐር ማጆሪቲ ማለት 60% ሴናተሮች 60 ድምፅ ድጋፍ መጋኝ ማግኘት አለበት ማለት ነው። እንግዲህ 60 ቁጥሩ ይለዋወጣል። ምንድን ነው 3/5 ማለት 3/5 የ160 ነው የሚሆነው። በዛ ነው የሚሰላው። አሁን እንግዲህ ሪፐብሊካኖች 60 ድምፅ የላቸውም። የሪፐብሊካን ፓርቲ 52 ሴናተር ብቻ ነው ያላቸው። ዲሞክራቶቹ 46 ነው ያላቸው። ሁለት ኢንዲፐንደንቶች ናቸው። 8 ሰው ይጎልባል። 8 ሰው የሚጎል ከሆነ 8ቱ ከዲሞክራት ማግኘት አለባቸው ወይ ሁለቱ ኢንዲፐንደንት መሆን አለባቸው። ያን ስለማያገኙ አሁን ዶስክስታው ዳርዳር ነው እንደሚባለው ምንድን ነው አሁን ዶናልድ ትራምፕ የደጋገፉት የሰጡት መግለጫ እና ደግሞ የሴኔት ሪፐብሊካን መሪዎች ምሉት ምንድን ነው አይኛ በዚህ ሁኔታ የዲሞክራቶችን ድጋፍ ማናገኝ ከሆነ ኒውክሊየር ኦፕሽን እንግዲህ ኒውክሊየር ኦፕሽን ምንድን ነው ስንል ያንድን የሴኔት ፕሮሲጀር 51 ድምፅ ለዛ ለእጩ ለእኚህ ለቀረቡት ለከፍተኛ ፍርድ ቤት ኒል ለሳቸው 51 ቦት ከተገኘ በቃ ይጸድቃሉ ማለት ነው እና በኒውክሊየር ኦፕሽን እንጠቀማለን በሚል ዝግጅት እየተደረገ ነው። ባጭሩ ለማስረዳት እንደሞከርኩትም እንግዲህ ከዛሬ ጀምሮ የምንጠብቀውም ይህን አይነት አካሄድ ይመስላል።
መልካም። አይነተኛ የሚሰኙ ለውጦች የሚታዩበት የፕሬዚዳንት ዶናልድ ትራምፕ አስተዳደር በአገር ውስጥ ብቻ ሳይገደብ በዓለም አቀፍ ደረጃ እጅግ የጎሉ የሚባሉ አይነተኛ ሁኔታዎችን የሚከሰት በመሆኑ ዶክተር ብሩክ በመንግስት አስተዳደር የስልጣን ክፍፍል ቁጥጥርና ሚዛን በተሰኘው ርዕስ ስር የዩናይት ስቴትስን ህገ መንግስት የተመለከተውን አንኳር ጭብጥ አስመልክቶ ለሰጡን ተከታታይ ሰፊ ሙያዊ ማብራሪያ አመሰግናለሁ። ቀደም ብዬ በጠቋቀስኳቸውና ሌሎች ርዕሶች መልሰን ፈጥነን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ይስጥልኝ።
እኔም አመሰግናለሁ አቶ አሉላ ለተሰጠኝ እድል።
ዝግጅታችን ይቀጥላል። አድማጮች፣ የመጨረሻው መደበኛ ዝግጅት ላይ ደርሰናል። ሴቶችና ቤተሰብ።
ዲኮ ጂብሪል የተባሉ ሶማሊያዊት አሜሪካዊት ስደተኛ በዩናይትድ ስቴትስ ቦስተን ከተማ ለራክስበሪ ወረዳ ምክር ቤት አባልነት ሊወዳደሩ በእጩነት ቀርበዋል። ካሸነፉ ቦስተን ከተማ ውስጥ ለሕዝብ ተመራጭነት የበቁ የመጀመሪያ ሙስሊም የውጭ አገር ሰው ይሆናሉ ማለት ነው። የቪኦኤው የሶማልኛ አገልግሎት ባልደረባ ሃሩን ማሩፍ ያጠናቀረውን ዘገባ ቆንጅታዬ ለምሽቱ ሴቶችና ቤተሰብ ዝግጅት ይዘዋለች።
በልጅነት ወደ ዩናይትድ ስቴትስ በስደት የመጡት ሶማሊያዊት አሜሪካዊት ዲኮ ጂብሪል ለዩናይትድ ስቴትሷ ማሳቹሴትስ ክፍለ ሀገር ቦስተን ከተማ ምክር ቤት አባልነት እጩነታቸውን ከሁለት ሳምንታት በፊት ይፋ ካደረጉበት ጊዜ ጀምሮ ከማህበረሰቡ ዘንድ ጥሩ ድጋፍ እያገኙ መሆናቸውን ነው የሚናገሩት። በዚህ የአውሮፓውያን 2017 ዓመተ ምህረት ወደ ኋላው ላይ በሚካሄደው የከተማው ምክር ቤት ምርጫ ካሸነፉ ዲኮ በቦስተን ሮክስበሪ ወረዳ ለመመረጥ የመጀመሪያ የውጭ ሀገር ተወላጅ ሙስሊም አሜሪካዊ ይሆናሉ። ዲኮ ጂብሪል እጩነታቸውን ይፋ ያደረጉት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሶማሊያን ጨምሮ ከሰባት የሚበዛው ሕዝባቸው ሙስሊም ከሆኑ ሀገሮች በጊዜያዊነት ስደተኞች እንዳይመጡ የሚከለክለውንና በአሁኑ ጊዜም በፍርድ ቤት ታግዶ ያለውን የጉዞ ትዕዛዝ ባወጡ በአምስት ቀናቸው ነው። ዲኮ ጂብሪል ታዲያ የሚወዳደሩት የከተማዋ ምክር ቤት አባላት አንደኛው ለቦስተን ከንቲባነት ሊወዳደሩ የለቀቁትን መቀመጫ ለመያዝ ነው። ታዲያ ከማህበረሰቡ ትልቅ ድጋፍ የገንዘብ ስጦታም ጭምር ማግኘታቸውን ይገልጻሉ እጮዋ።
Right now the momentum is going good. I got a lot of feedback. A lot of people reach out to me because they want to get
በአሁኑ ጊዜ በጥሩ ሁኔታ እየተራመደ ነው። ብዙ ሰዎች አስተያየታቸውን ይሰጡኛል። በዘመቻዬ ሊረዱኝ የቀረቡኝም አሉ። በብሔራዊ ደረጃ የሆነ ባለው ነገር በማዘን ለኔ ዘመቻ አውንታዊ ምላሽ እየሰጡኝ ነው። አሁን አንቺ እንድትወኪን ይገባል ይሉኛል።
በአሁኑ ጊዜ ተግባራዊ እንዳይሆን በፍርድ ቤት የታገደው የፕሬዝዳንት ትራምፕ የጉዞ እገዳ ትዕዛዝ የፈጠረው ቀውስ ለሳቸው በተሰጠው ድጋፍ ላይ ምን አንደምታ እንዳለው ያደናቅፋቸውስ እንደሆን ተጠይቀው ነበር ዲኮ ጅብሪል።
I hope it does not hinder and so far it's been helping me where the media wanted to know who is this, you know.
አደናቅፈኝም ብዬ ተስፋ አደርጋለሁ። መገናኛ ብዙሃኑ ይቺ ለቦስተን ከተማ ምክር ቤት የምትወዳደረው የቀድሞ ስደተኛ ሙስሊም ማን ትሆን ብሎ ለማወቅ ስለሚፈልግ ይከታተላል። እስካሁን አንድም የእስልምና እምነት ተከታይ ለቦስተን ከተማ ተመራጭ ባለስልጣን ተወዳድሮ ስለማያውቅ ነው። አንዳንድ በበጎ ፈቃደኝነት ለመርዳት እንስራ ያሉኝ ሰዎች አሉ። እስካሁን ለምረጡኝ ዘመቻዬ $1,100 ተዋጥቶልኛል። መጠኑ ይብዛም ይነስም በኔ ዘመቻ አምኖበት አስቦበት ድጋፍ ማድረጉ ደስ ብሎኛል።
ዲኮ ጅብሪል ወደ ዩናይትድ ስቴትስ የመጡት እንደ አውሮፓውያን አቆጣጠር በ1991 ዓመተ ምህረት የ12 ዓመት ታዳጊ ሳሉ ነው። ሞቃዲሾ ትምህርት ቤት የ7ኛ ክፍል ተማሪ ነበሩ። የሶማሊያ የእርስ በርስ ጦርነት ከተጀመረ ያኔ 7 ወሩ ነበር። ወላጆቻቸው ይዘዋቸው ከሀገር ተሰደዱ። ብዙም ሳይቆይ የሶማሊያው መንግስት ተንኮታኮተ። ብዙ ዘመዶቼ በጦርነቱ አልቀዋል ይላሉ ዲኮ ጅብሪል። ታዲያ ዲኮ ቦስተን መኖር ከጀመሩበት ጊዜ አንስተው በማህበረሰባቸው ንቁ ተሳትፎ ያደርጋሉ። ለስደተኞች ይሟገታሉ። ከአካባቢው የህግ አስከባሪ ክፍሎች ጋር ይሰራሉ። በማህበረሰባዊ ግንኙነቶች ስብሰባዎችም ይካፈላሉ። ዲኮ ከሁለት አመታት በፊት ዋሽንግተን ዲሲ ውስጥ ኃይል ተጠቃሚ ጽንፈኝነትን በተመለከተ በዋይት ሀውስ በተካሄደ ጉባኤ ላይ የቦስተንን ማህበረሰብ ወክለው ተካፍለዋል። በጉባኤው ላይ ከቀድሞው ምክትል ፕሬዝዳንት ጆ ባይደን ጎን ነበር የተቀመጡት። ቦስተን ውስጥ ውድ ያልሆኑ በአቅም የሚገኙ መኖሪያ ቤቶች መስፋፋት እንዳለባቸው የሚሟገቱት ዲኮ የሳቸው የምረጡኝ ዘመቻ የተለያዩ የቦስተን ማህበረሰቦችን እንደ ድልድይ ሆኖ እንደሚያገናኝ ነው የሚሰማቸው። በዲሞክራቲክ ፓርቲው አባልነት የሚወዳደሩት ዲኮ ጅብሪል ከተለያዩ ማህበረሰቦች ጠቀም ያለ ድጋፍ እንደሚያገኙ ተስፋ ያደርጋሉ። ፕሬዝዳንት ዶናልድ ትራምፕ የጣሉት የጉዞ እገዳ ከአሜሪካ እሴቶች ውጪ ነው ብለው ዲኮ ያማርራሉ።
I think the travel ban is an American. It's not the, you know, what we believe or what our value is. And
ከኛ እምነት ከኛ እሴት ውጪ የሆነ ነገር ነው። አሁን ህዝቡ ምን እየሆነ እንደሆነ ለማወቅ መጤዎች አሜሪካ ካል መሆናቸውን ለማስረዳት መጣሩ አይቀርም። ይቺ ታላቅ አገር የተገነባቸው እንደኔ ባሉ መጤዎች ነው።
በ1991 ዓመተ ምህረት እኔ እድል አግኝቼ እዚህ መጣሁ። ሌሎችም ለመምጣት እድሉን ማግኘት አለባቸው። የፈለጉትም ከተማ መኖር መቻል አለባቸው ይላሉ ሶማሊያዊቱ አሜሪካዊት። ፕሬዝዳንት ዶናልድ ትራምፕ የጉዞ እገዳውን ያወጡት ለዩናይትድ ስቴትስ ደህንነት በማሰብ መሆኑን ነው የሚናገሩት። የጉዞ እገዳቸው ውስጥ ቁልፍ የሆነውን የፌደራል ፍርድ ቤት ስላገደባቸው አዲስ አስፈጻሚ ትዕዛዝ በቅርቡ እንደሚያወጡ አስታውቀዋል ፕሬዝዳንቱ። ትራምፕ በምረጡኝ ዘመቻቸው ወቅት ዩናይትድ ስቴትስ በተለይም ሚኒሶታ ክፍለ ሀገር ስለሚኖሩ ሶማሊያውያን በተደጋጋሚ ንቀት ያዘለ ንግግር ሲናገሩ ይሰሙ ነበር። ፕሬዝዳንታዊው ምርጫው ጥቂት ቀናት ሲቀሩት ሚስተር ትራምፕ ሚኒሶታ ብዙ ሺህ የውጭ ሀገር ሰው ተቀብላ ስቃይዋን አይታለች፣ ከጥፋት በስተቀር ደግሞ ምንም አልፈየዱላትም ማለታቸው ይታወሳል። ሚኒሶታ የሚኖሩ የሶማሊያ ማህበረሰብ አባላት ግን የመጀመሪያዋ ሶማሊያዊት አሜሪካዊት ኢልሃን ኦማር ለክፍለ ሀገሩ የህዝብ ተወካይ ምክር ቤት አባልነት ለመምረጥ በመብቃታቸው እጅጉን ተደስተዋል። የቦስተኗ እጩ ዲኮ ጅብሪል ሶማሊያዊት አሜሪካዊቱን የሚኒሶታዋን ኢልሃን ኦማርንና የሚኒያፖሊስ ከተማ ምክር ቤት አባሉን አብዲ ዋርሳሜን ለዚህ መብቃታቸውና የተዋጣ ዘመቻ ማካሄዳቸው የተቀሩትን ወደ ፖለቲካ ዓለም ለመግባት የሚፈልጉ የሶማሌ ማህበረሰብ አባላት የሚያበረታታ ነው ይላሉ።
Right now the momentum is going good. I got a lot of feedback. A lot of people reach out to me because they want to get involved.
የተዋጣ ስራ እየሰሩ ነው። በአጠቃላይ የሶማሌ ማህበረሰብ ጥሩ ስራ እየሰራ ነው። ሚኒያፖሊስ ያለው የሶማሌ ማህበረሰብ ከሁሉም ትልቁ መሆኑን ሰዎች ይናገራሉ። ማህበረሰቡ ብዙ ነገር አከናውኗል። ሌሎችም ከተሞች አሉት ይህን አሪያ እንዲከተሉ አበረታታለሁ። ለመመረጥ የሚሆን በአጠቃላይ ተሳትፎ ለማድረግ በንግድ ስራም ለምሳሌ ያህል የሚኒሶታ የሶማሌ ሞል ይጠቀሳል። እንዲበረቱ ጥሪ ያደርጋለሁ።
የነሱ ስኬት የሶማሌዎች ብቻ አይደለም፣ የአሜሪካ በጠቅላላ ስኬት ነው ይላሉ ዲኮ ጊብሬል።
ቆንጅታየ ለዝግጅቷ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
አፍሪካ ውስጥ የአፍላቂነት ቴክኖሎጂ እንዲዳብር ለማነሳሳትና የምግብ እጥረትንና መባከንን ለመቀነስ አይሪን በሚል አጽሮት የሚታወቀው የበይነ ክልሎች የኢኮኖሚ መረብ የምስራቅ አፍሪቃ የያዝነው ዓመት ድኅረ መኸር የቴክኖሎጂ ውድድር እያካሄደ ነው። ውድድሩ እንዲካሄድ የረዳው የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት USAID ሲሆን የማመልከቻው ጥሪ አሁን ክፍት ነው። የተመጣጠነ ምግብና የምግብ ዋስትና ይዘት እንዲሻሻል ከተፈለገ የምግብ እጥረትንና መባከንን መቀነስ ወሳኝ ነው። የተባበሩት መንግስታት የምግብና የእርሻ ድርጅት ሰዎች እንዲመገቡት ከሚመረተው 1/3 1.3 ቢሊዮን ሜትሪክ ቶን ማለት ነው በዓለም ደረጃ በሚደረገው የአቅርቦት ሰንሰለት ጠፍቶ ይቀራል ወይም ይባክናል። ይህ ታዲያ የአነስተኛ ይዞታ አርሶ አደሮችን፣ አምራቾችንና ቸርቻሪዎችን ያካተቱ ከ470 ሚሊዮን በላይ የሚሆኑ ተሳታፊዎችን ገቢ በ15% እንዲቀንስ ያደርጋል። በድህረ መኸር የምግብ አያያዝና የአምራች ኃይልን ለማዳበር የምስራቅ አፍሪካ ማህበረሰብ አፍላቂዎች የቴክኖሎጂ አስተዋጽኦ እንዲያበረክቱ ውድድሩ ጥሪ ያደርጋል። ውድድሩ ቀዳሚ ቦታ ለያዙት 25 ተሳታፊዎች ያፈለቀዋቸውን ሐሳቦች አጋር ሊሆኑ ለሚችሉ ተቋማት ለማሳየት እድል ይከፍትላቸዋል። የልማት ሸሪኮችን፣ ለጋሾችን፣ መንግስታትን፣ የገበሬዎችና የነጋዴዎች ማህበርን የመሳሰሉት አጋር ለመሆን በሚችሉት ወገኖች ውስጥ ይካተታሉ። ውድድሩ በመጪው ግንቦት ወር በምስራቅ አፍሪካ የድህረ መኸር የቴክኖሎጂ ትርኢት ላይ ይካሄዳል። ብልጫ ያገኙት 3 ወዳዳሪዎች ለእህል ዘር የሚሆን $30,000 ተሰጥቷቸው ይከፋፈሉታል። ሲንገንታና ሌሎች የእርሻ ንግድ ኮርፖሬሽኖች ናቸው ገንዘቡን ያቀረቡት። የምስራቅ አፍሪካ አባል አገሮች ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳና ቡሩንዲ ተወላጆች ሆነው እድሜያቸው ከ18 ዓመት በላይ የሆኑ አፍላቂዎች፣ ተማራማሪዎችና ግለሰቦች በውድድሩ ለመሳተፍ ማመልከቻ ማስገባት ይችላሉ። የማመልከቻ ቅጾችን፣ የውድድር መመሪያዎችንና የሽልማት መረጃዎችን ለማግኘት በውድድሩ ድረገጽ መመልከት ይቻላል። ድረገጹ www.younginnovatorsinagribusiness.com ወይም ደግሞ IAC@irenkenya.com ኢሜይል በኩል ማመልከቻቸውን ማስገባት ይችላሉ። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ዋና ዓላማ ውስብስብ ለሆኑ የልማት ተግዳሮቶች አፍላቂ መፍትሄ ማግኘት ነው ሲሉ በኬንያና በምስራቅ አፍሪቃ የዩኤስኤአይዲ ተልእኮ ስራ አስኪያጅ ካረን ፍሪማን አስገንዝበዋል። የዚህ ዓመቱ የምስራቅ አፍሪካ የድህረ መኸር ቴክኖሎጂዎች ውድድር ለምስራቅ አፍሪካ የምግብ ዋስትና የአገር በቀል መፍትሄዎችን ይደግፋል። ይህን ውድድር በመርዳታችንም ኩራት ይሰማናል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በዚህ ዓመት በከፍተኛ ድርቅ የተጠቃችውና ለሁለት አስርት ዓመታት በዘለቀ ጦርነት ላይ የቆየችው ሶማሊያ አዲስ የፖለቲካ ምዕራፍ ጀምራለች። ፎርማጆ በሚል የቅጽል ስም የሚታወቁት አዲሱ የሀገሪቱ ፕሬዚደንት መሐመድ አብዱላሂ በዛሬው ዕለት ቃለ መሐላ ፈጽመው በትረ ስልጣኑን ተረክበዋል። ደቡብ አፍሪካ ከዓለም አቀፉ የወንጀል ፍርድ ቤት አባልነቷ እንድትወጣ መንግሥት ያለውን እቅድ አንድ የሀገሪቱ ፍርድ ቤት ዛሬ ውድቅ አድርጓል። ፍርድ ቤቱ ለውሳኔው የሰጠው ምክንያት መንግሥት እቅዱን ከማቅረቡ በፊት ፓርላማውን አለማማከሩ ሕገ መንግሥታዊነት የለውም የሚል ነው። የደቡብ አፍሪካ መንግሥት ይህንኑ ከአይሲሲ ለመውጣት አቅጃለሁ የሚለውን ማሳሰቢያም እንዲሰርዝ ፍርድ ቤቱ ጠይቋል። የማሌዥያ ፖሊስ ከኪም ጆንግ ናም ግድያ ጋር በተያያዘ ከሦስት ተጠርጣሪዎች አንደኛው የሰሜን ኮሪያ ዲፕሎማት መሆኑን ደርሶበታል። ዛሬ ለጥያቄ እንደሚፈለጉም አስታውቋል።
ክቡራትና ክቡራን አድማጮች፣ ለዛሬ ረቡዕ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን ክፍሌና
ቆንጂት ታዬ ነን። አብራችሁን ስላመሻችሁ እናመሰግናለን።
ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል